ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። ይረሳ ይሆን ያ ትውልድ በሚል ርዕስ በቀረበው ግጥም ጀምረን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 19 እናሰማለን። በዚህም የተክላላ ፕሮግራማችን ፍጻሜ ይሆናል። የህዝብን ህመም ታሞ የህዝብን ቁስል ቆስሎ ያለፈው ያ ትውልድ ይረሳ ይሆን ከቶ? ያ ትውልድ የዚያ ዘመን እንቦት ብቃይ ዛረመኒ የጉምጅቦች ምሶን ወደ ሙሲሳይ ቀን በቀትር በአደባባይ ይረሳ ይሆን ጊዜ ሲናጉድ ሲሄድ ገዳይ በገዳይ ሲተካ አሮጌው በአዲስ ሞት ሲጋረድ ገዳይ በገዳይ ሲተካ አሮጌው ባዲስ ሞት ሲጋረድ የወላጅ አንጀት ቁስል ይሽር ይሆን? የሐዘኗ ትዝታ አይነት ሊሆን? አዲስ ቁስል ሲያሳምም ባዲስ ሐዘን ሲከለከል ይረሳ ይሆን ያ ትውልድ? ሽር ይሆናል ከንቁስልሽ ነጥፎ ይሆናል ከአዘንሽ ለተቀማጭ አልዋበው ለተቀማጭ ቅርቡ ነው እውነት አለው አባባሉ ንጽሐቅ ይዟል ቃሉ እንጂማ እንዴት ብዬ ነው እምረታው ለኔማ አዘኔም ቁስሌም አንድ ነው ምርቀዛ እንጂ ፈውስ ያላየው አዲስ አሮጌ የሌለው ስሩ አንድ ነው አንዱን አንዱ የማይከልለው ጊዜ ቢኖር የማይሽረው ስሩ አንድ ነው እንዳዳም ዘር የዘሃረግ ሲተለተል አንዱ አንዱን ሲወልድ ሌላውም ሌላ ሲቀጥል የቆየ ነው የኔ ማዘን የኔም ቁስል እና ይረሳ ይሆናል ከይ ምን ነው ቆስቁሰህ ባትተወኝ የምረሳበትስ አንጀት የለኝ አዋይን ካልከይ ላዋይ የወላድ ጎኔን ስማኝ እንጂ ቆስቁሰህ አትተወኝ ካስቻለ ይልቅ ጉዴን ስማኝ ያጥንት የስጋዬን ክፋይ የእንጭጩ ልጄን ወቅሳ ላይ ወጥቶ ቢቆይብኝ ድንገት አይችል ሆነና የእናት አንጀት ሲናጥ ሲታለብ ሲጎተት በጭንቀት በዛው ቅጽበት አካሉን በጥይት በታት ነው ደጅ ጣሉልኝ ዘረረው ነፍ ብሎ እንደገነፈለ ሊት አንጎሉ ፊቱ ላይ ፈሶ አናቱ ተበረቃቅሶ አካሉ በደም ጨቂቶ ደሙ በአፈር ተለውሶ አፈር ልሶ በርኑን ባየው በደንኩ የወላድ ማህፀኔንም ረገምኩ በተተለተለው ገላ ላይ በባሩድ ጭስ በበከለው በከሰለው እንደ ገመሬ ተከምሬ ሪታይን ሳልጨርሰው ጩኸቴን በወጉ ሳልጮኸው ተነሻለኝ አንጋች የልጄ ደም ተጋች መነጫጭቆ ወዲያ ጣለኝ የልጅሽን በድን ዕዳ ተነሽ ያለኝ ክፈይ አንቺም እንዳትፈነገይ ክፋ ያለኝ አንጋች የልጄ ደም ተጋች ልጄን ለበሳሱት ለባሩዶች ግምት በመቶ ተሰልቶ ሂሳቡን ከፈልኩት ቆዳ መልስ እንዲሉ በድኑን ገዛሁት መቼ በዚህ በቅቶት አረመኔው አንጋች ይህ የልጅ ደም ተጋች ቀይ ሽብር ይፋፋም በያለኝ ፈክሪ ግራጅሽን ሽቅብ ጨብጭ ወጥሪ በልጅሽ ሞች ረክተሽ ገዳዩን ዘክሪ አለኝ እንደገና ግቡ መሽበቃና አይ ለሆነለት ወኔው ላስቻለው ሰው ተናንኮ አንገት ለአንገት መሞትስ ያኔ ነው ግና የኔው አይነት የአስሮች እናት ምን ወኔ ሊኖራት ዘጠኙ እየታዩዋል ፍርሃት እንጂ ውስጧን የሚያንዘፈዝፋት እናማ ግራጄን ወጥሬ አጓራሁ አጓራሁ ቀይ ሽብር ይፋፋም አልሁ ይውደም አይነት እንባዬ ከጉንጬ ሲቀዳ በሲቃዝም ምጸት ወጣለኝ አሁንም አንጋጩ ያደም ተጋጩ በድኔን አባብሼ አፈር መሬት ምሼ ከምስት ሳዳብለው እንደ ጣኑ ማሙሽ ጸጥ ወጥ አድርጌ ነው ታዲያ ይህንን ነው ምረታው የቁስል ነው የሚሽረው የትዝታ ነው የሚነጥፈው ደም እኮ ሲቆይ ይከረፋል እንደ ልክፍታ ጽል ብሎ አቅ ያስታል ታዲያ እንዴት ይረሳል ይረሳ ይሆናል ከኝ ምን ነው ባትቆሰቁሰኝ ቁስሌን ባትቧጥጠኝ አሁን እኔ ሙያ አለሁኝ አፈር አለበስኩም እንጂ ያለው ብዬ አልሞኝ አሁንም እኔ እናት ነኝ መንፈሶ እንዴት ይታዘበኝ የእሱ ሥጋ ተቦዳርሶ የራሴን ሥጋ አላሳድር በበድኑ ላይ ስፈክር ምን ይለኝ ግን ምን ይለኝ መንፈሱ ቁልቁል ሲያይ ግና የኔ ቢጧ የአስር እናት ምን ቆራጥ አንጀት ይኖራል ዘጠኞቹ ሲታዩዋል እና ይህንን ነው ምረታው ይህ ቁስል ነው የሚሽረው ይልቅ ልንገርህ ስማኝ አዲስ አሮጌ አትበለኝ አንድ ቁስል ነው ያለኝ ማመርቀዙ እንጂ የጎዳኝ ይህን ቁስል ተሸክሜው ለአስራ ሰባት ዓመት ቆየው የዚያን አንጋች ደም ተጋች የዚያን ትውልድ በል የዛን የጉም ጅብጉድ ባይኔ ያሳየኝ ብዬ በጸሎት ስፋጅድ ብዙ ቆየው አይ ጊዜ ተለዋዋጭ ማልዶ አንስቶ አርፍዶ ገልባጭ ዛሬ አክባሪ አኩራሪ ነገ አዋራጅ አሳፋሪ እንዲሉ አይነት የጠጣው ደም ሽቅብ ልጦት አቃቢ ግፉ ወንጅሎት አንጋቹን ቀንጨለመበት አውራው በትኖት ሲበር ከፈውዶ ጋመድ ሆኖ ሲተበር ነፍስ ይዛው በጭንቀት ይዳክር የትውልድ ጀማት ጃልጦት አጥንቶክቶት ሲደናበር በደራሽ ቀበሮ መንጋ ከግራ ቀኝ ሲወጠር ማየቱን እሳታየኝ አንጋቹ ንብረት ውድቀት የቀበሮውን መንጋ እንጂ አከራረሙን ያላወቅኩት እና ይህ ቀበሮውን የትውልድ ጠበቃ ነው አቋቋሙ ትክክል ነው እያልኩ ስል ሳሰላስል አንዱን ሳነሳ አንዱን ስትል አያ ቀበሮ ድንገት ቁፋሮ ጀምሮ ሙጃ መልስ ገዝቼ ለአፈር ያበቃሁት የአብራኬን ክፋዬን ክልካይ አጥንት ፈልፍሎ አውጥቶ በእጄ እያታቀፈኝ ሀዘኔን አድሶ ቁስሌን ነካካብኝ ዴሞክራሲ ሰምሮ ማልቀስ ሙሾ መውረድ ከመብት ተቆጥሮ ተሰጠኝ ተቸረኝ ቀበሮው ለገሰኝ አልቅሽ አምብ ያለኝ በዴሞክራሲ መብቴ ይደቃ ጀመር ደረቴ አነባው አለቀስኩ አጥንቴን ታቀፌ ልጄ ልጄ እያልኩ ዋይ ዋይ ተነሳህ ወይ አንተም ማስታወሻ አገኘህ ወይ ዋይ ዋይ ተነሳህ ወይ ዋይ ዋይ ልጄ ታወሰ መቅበር እንጂ መዳር አላውቅበትምና እንደ ልማቼ የልጄን እንክልካይ አጥንት ዳግም ልቀብር ላሳርፈው ከኖረበት አንጋቼ አንስቼ ትጫጭር እሱም ሰው ሆነ ቀኑ ደረሰ ዋይ ዋይ ልጄ ታወሰ አልኩኝ የወጣልኝ መስሎኝ ጮኩኝ የባት ማቴን ጋባረኩኝ እናም እንባዬን ጠራርጌ መቼም ልማደኛ ነኝና ድማመት ትጀምር አፈር ግደፍ ያለኛን አዲስ አንጋች ይህ አፈር ሻጭ መሬት በላች ግደፍ እያለ ክልልሽ አጫሪ ግደፍ ያለኝ አዲሱ አንጋች ይህ አፈር ሻጭ መሬት በላች የልጄን ሬሳ አጥንቱን ፈልፍሎ ሀዘኔን ቀስቅሶ አንጀቴን አቁስሎ አልቅሺ አምቢ ብሎ የእንባ መብት ሸሮኝ የአጥንቱን ማፈሪያ ማረፊያ አፈሩን ነጠቀኝ መሬቱን ነገፈኝ አጥንቱን አሳቅፎኝ አጥንቱማ የኔ ነው ድሮስ መቻጣሁት አንድም ወልጄው ነው አንድም ከፍዬበት ያንቀላፋበትም አፈሩን አጣሁት የት ነፈር ልጅ ሰዎች ባካችሁ አላቅሱኝና አልቀስ ልጅም ባይሞታችሁ አገር ሞቷል ዛሬ አገርም የላችሁ ማረፊያ አጣ አጥንት ጅቤ ጋጠ ዛሬ ነው ለእኔ ሞት የት ያድርግ ልጄ ሞተ ብለሽ አታልቅሽ እናት እናቴ ይዛለች አገርሽን አሳሚያት አልኩ ሙሾ አወረድኩ ጎርዴን ታቀፌ አገር ያለቀስኩ ፈጣሪንም አማረርኩ ደግሞ ምህረትን ለመንኩ ትውልድ የበላውን በሀገር በል ስትቀጣ ለአፈር ነፋጊውም ሰው በል አትጣ እኔ ቢጠዋት ምን ይሆን ሀሳብህ በሁለቱም ላነባው ያለቀስኩት ልጅ እና አንተው ነህና ታዳሪ አንተው ፍረደኝ ፈጣሪ አንተም እናት አለህና የወላድ ጭንቄን የለኝ ልጄንም መቼም አጥቻለሁ የአገሬን አፈር አትንሳኝ እስኪ አሁን እንኳ ፍረድልኝ ከጅብ ወደ ቀበሮ ከልቂት ወደ ሞት አታሻግረኝ አልቅም ከሚሉት ምህረትህ እስኪ ዛሬ እንኳ ለግሰኝ አልኩኝ የሙጥኝ አልኩት የሙጥኝ እና ይህን ነው የምረሳው ይህ ነው ትዝታው የሚነጥፍ ሐዘን መቼ አለፈና ደርሶ ከትዝታ የሚወገን ሲቆጣጠር የመጣ እንጂ ትውልድ ገሎ ሀገር ማምከን ይረሳ ይሆናልክ ያ ትውልድ ጊዜ ሲነጉጀ ሲሄድ እኔን እንጂ ሞት የረሳኝ የሚረሳ አንጀትም የለኝ በቃ እስኪ አታቁስለኝ የወላድ ዚቄን ሰምተሃል ልብ ካለ ህብ በለው አዲስ አሮጌም የለው ስሩ አንድ ነው በቃ አትቆስቁሰኝ የምስራች ከሌለህ ዳግም ሐዘኔን አትጠይቀኝ መላ ካለህ አዋየኝ የፈውስ መላ ንገረኝ አሊያማ በቃ ሐዘኔን አትጠይቀኝ በቃ አትነትርከኝ በቃ በቃ
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 19 ምዕራፍ 15 የእንግሊዝ ፈገግታ ቀበሌዎቹ ማዕከላዊ አስረክበውኝ ከተመለሱ በኋላ ያስጠራኝ መርማሪ ከሰዓት በኋላ እጠራሃለሁ ብሎ ወደ እስር ቤት አስገባኝ። በማዕከላዊ ሁለት አዲስ ነገር አየሁ። የመጀመሪያው 50 አለቃ ተሾመ ባዩ ተቀይሯል። ኢህአፓ ስለጠፋች ነጻ ሰው ሆኗል። መኖሪያውም ከእስር ቤት ውጭ ነው። ሁለተኛው ታችኛው ቤት የሚባል ተጨማሪ እስር ቤት ተሰርቷል። አዲሱ እስር ቤት አሰራሩ እንደ ቀድሞው አይነት ነው። የጨለማ ክፍል የሚባል ከመጨመሩ ውጪ ፍጹም አንድ አይነት ናቸው። የተመደብኩትም አዲሱ ግቢ 4 ቁጥር ነበር። አዲሱ ግቢ እንደ ላይኛው ቤት ጽድት ያለ ነው። እንደ 1970 ዓመተ ምህረት በሰው የተፋፈገም አልነበረም። 4 ቁጥር ስገባ እንደ ቀድሞ የመኝታ ፍራሾች ተጠቅለለው ዙሪያውን ተደርድረዋል። ለአዲስ እስረኛ የሚደረገው አቀባበል ተደረገልኝና ፍራሽ ላይ ተቀመጥኩ። እስረኞቹን አንድ ባንድ አየኋቸው። ሁሉም የኢህአፓ ፊት የላቸውም። እድሜያቸው ገፋ ያሉ ወፍራም ወዛቸው ጨፍ ያለና በማከለኛ እድሜ የሚገኙ ሰዎች ነበሩ። አቋማቸውን በማየት ብቻ እንደ ድሮው ሁሉም የኛ ሰዎች እንዳልሆኑ ገባኝ። ሰዎቹ በተለያየ ጉዳይ የታሰሩ እንደሆነ አሰብኩ። ያም ሆኖ የኢህአፓ ልጆች ቁጥር ጥቂት የሚባል አይደለም። ያ ደግሞ ለእንደኔ አይነት ሰው መጽናኛም ጭምር ነው። ብዙ ሳልቆይ የምሳ ሰዓት ስለደረሰ ከአንድ ቡድን ጋር ተቀላቅዬ እንድበላ ተጋበዝኩ። ገና መንፈሴ ስላልተረጋጋ ነካ ነካ አድርጌ ተውኩት። በደንብ እንድበላ ደጋግሞ ቢጠይቁኝም አልሆነልኝም። ከሰዓት በኋላ ተጠራው። እስክጠራ ድረስ ለገራፊው ምን መናገር እንዳለብኝ ቁርጥ ያለ ውሳኔ ላይ አልደረስኩም። ያም ሆኖ በምንም መንገድ ቢሆን መናገር የሌለብኝን ነገሮች አውቃለሁ። አዲሱ መርማሪ በስርዓት ተቀበለኝና እንድቀመጥ ጋበዘኝ። የተወሰኑ ፋይሎች ጠረጴዛው ላይ ተደርድረዋል። ከኔ ጋር የሰሩና ስሜን የጠቀሱ ልጆች ፋይል ከከፍተኛና ከተለያዩ ቀበሌዎች ያሰባሰበው ነበር። ከላይ ያለው ከአንድ አመት በፊት የፈረምኩበት ጉዴን ያወጣው ፋይል እንደሆነ ገመትኩ። በ1970 ዓመተ ምህረት ስታሰር የሰጠሁት ቃል ባንድ በኩል፣ የተሰበሰቡት ፋይሎች ደግሞ በሌላ ወገን አጭበርባሪነቴን ፀሐይ ላይ አውጥተውታል። ቃል በቃል ባላስታውሰውም አጥቃለ የመርመራው ሂደትና የተነጋገርነውን ልንገር። ከነን ተገባው መርማሪው የንጨት ወንበሩ ላይ ተረጋግቶ ተቀመጠና እጁን አጣጥፎ ትንሽ አተኩሮ ተመለከተኝ። ወዲያው ምንም ሳይለኝ ተነስቶ ወጣ። አንድ ሁለት ፋይል ገለጥ ገለጥ አድርጌ ማየት ፈልጌ ነበር። እያመነታሁ እያለ ሁለት ሰዎችን አስከትሎ መጣ። ሰዎቹ ገራፊዎች መሆናቸውን ኋላ ላይ አውቄያለሁ። ይኸውላችሁ አጭበርብሮ የወጣው ይሃፓ አላቸው። ሁለቱም ትኩር ብለው አዩኝ። አንዱማ በግ እንደሚገዛ ሰው ሊነካካኝ ፈልጎ ነበር። የሆነ ኮተታም ይቺ ነች እንዴ? እኔ እኮ የደርግ ጽህፈት ቤትን ምርመራ ችሎ ነው ሳይናገር የወጣው ስትለኝ ወጠምሻ አድርጌው ነበር ብሎ መልስ ሰጠ። ይቺ በያፓ ዲሲፕሊን የደደረች ናት፣ ቅጥነቷን አትይ በማለት ሌላኛው ዝተት አከለበት። ለምንድን ነው ራስን ሳታጋልጥ የወጣኸው አለኝ የመጀመሪያው። ምን አይነት ጥያቄ ነው ሳልል አልቀረውም ለራሴ። የተያዝኩት ኢህአፓ እያለ ነው። ያኔ ብናገር መሞቴ አይቀርም፣ የሰው ተፈጥሮ ነው፣ ማንም መሞት አይፈልግም አልኩት። ተረጋግተው ተቀመጡ። አንዱ ሲጋራ አውጥቶ ለኮሰና ልስጥህ አለኝ። አዎ ብዬ ተቀበልኩት። ኢህአፓና ሲጋራ አይለያዩም አታውቅም እንዴ አለው ሌላኛው። በሲጋራ የተሰራን መሰለው የሆነ ቡትቶ ነገር። ሲጋራውን ለኩሶልኝ አንድ ሁለቴ ከማኩ በኋላ ሳላስበው አንድ ሐሳብ ብልጭ አለልኝ። እንዲህ አይነት የጓደኛ አይነት ቅርበት ከየት መጣ? ጨዋታውና መስተንግዶው የምርመራው አካል ይሆን? ሶስቱንም በየተራ አተኩሬ ካየሁ በኋላ ለዚያ ሴራ በሚስማማ ሁኔታ ራሴን አዘጋጀው። ከምርመራ ወጣ ያለ ጥያቄ ጠየቁኝ። ስለ ዲሲፕሊን ምን እያሉ ነው ያስተማሯችሁ? እንዴት ያ ሁሉ ወጣት ኢህአፓ ሊሆን ቻለ? አይነት ያረጀ ያፈጀ ጥያቄ ነበር። ለነገሩ አዲስ መርማሪዎች ሳይሆኑ አይቀሩም። ወይ ነዶ አለ ያገሬ ሰው። ነጻነት ቢኖረኝ ኖሮ ያ ሁሉ ሰው ለምን ኢህአፓ እንደሆነ እስኪበቃቸው ነበር የምነግራቸው። እንዳይናፈር ልጃገረድ መቅለስለስ ጀመርኩ። ካንገቴ ጎንበስ ብዬ ያሁን ልጆች ፍርፍር ጸጉራቸውን እንደሚያፍተለትሉት እኔም ያችኑ ጸጉሬን እየገመድኩ እኛኮ ምንም አናውቅ አልኳቸው። መልስ ሳልጠብቅ አርጉ የተባልነውን እንደሰራን እንዳወናበዱን የተባለውን ካልሰራን ትሞታላችሁ እያሉ እንደሚያስፈራሩን ነገርኳቸው። ምን ያላልኩት አለ? አምልጦኝ አለመሳቄ እግዚአብሔርን አመሰገንኩ። ቀበሌ ከያፓ በፊት እየሰበሰበ የኢትዮጵያ ትቅደምን ዓላማ ቢያስተምረን ጥሩ እንደነበር፣ የቀበሌ ኪነትን ቀደም ብሎ ቢያቋቁም ትኩረታችን ወደዚያ ሆኖ አብዮቱን እንደገፍ እንደነበር አረፍተ ነገሬን እየሰባበርኩ መለስኩላቸው። አመላለሴ ምናልባት በሬዲዮና በቴሌቪዥን አብዮቱና ወጣቱ በሚል ርዕስ የሰማሁትን የካድሬ ትንታኔ ሳይሆን አይቀርም። ለማንኛውም ሲጋራውን የጋበዘኝ ሰው ንግግሬ አልጥም ስላለው ነው መሰል አጨሶ ሲጨርስ ተነሳ። ሌላውም ተከተለው። በመጨረሻ ምንም ሐሳብ ሳይሰጥ የቆየው መርማሪና እኔ ብቻ ቀረን። ወደ ጉዳያችንም ገባን። አሁን ሁሉም ነገር አልፏል። ለመደበቅ ብትሞክር ራስን የበለጠ መጉዳት ነው። ስላንተ ሁሉንም ነገር እናውቃለን። አንዲት ቃል እንኳ ልትዋሽ ብትሞክር መጨረሻ ሞት ነው። ሁለት ጊዜ አብዮታዊ መንግስት ልታታልል አትችልም። ሌሎች ስላንተ እየተናገሩ አንተ ልትደብቅላቸው አትችልም። ተስማምተናል ሲለኝ አዎ አልኩት። በልሺ እንዴት እንደተመለመልክ፣ ምን ምን ስትሰራ እንደነበር፣ ከነማን ጋር እንደሰራህ ንገረኝ። የተመለመልኩበትን ጊዜ በጣም ቀንሼ የነገርኩት ይመስለኛል። من እንደመለመለኝ ከዚያ በኋላ አግኝቻቸው እንደማላውቅ መደበኛውን የወጣት ክንፍ መዋቅር ብቻ በመጥቀስ እዛው ውስጥ ስሰራ እንደተያዝኩ ነገርኩት። ቃል በቃል እየጻፈ እነማንን መልመለሃል አለኝ። ከድርጅታችን የተላለፉልኝን ወታደሮችና የፋብሪካ ሰራተኞች የኢሃፓ ደጋፊ ዴሞክራቶች ያደረኳቸውን ያልታሰሩ ሰዎች ትቼ ሌሎችን ነገርኩት። ምን እንደሰራው ጠየቀኝ። በመደበኛነት የምንሰራቸውን ከላይ ወደ ታች ከታች ወደ ላይ መልእክቶችን ማስተላለፍ ጋዜጦችን ማዳረስ እስከዚያ ድረስ በሰላም ጨረስነው። ቀጥሎ በአካባቢያችን እነማን እንደተገደሉና መሳሪያን በተመለከተ የማውቀውን ጠየቀኝ። ስኳድ ነበርኩም መዋቅሩም ከኛ መዋቅር ጋር በፍጹም አይገናኝም ስለዚህ ከዚያ ጋር የተያያዘ አንድም ነገር አላውቅም አልኩት። ይንግዜ ጠረጴዛውን መደብደብ ጀመረ። ለማስፈራራት የተጠቀመበት ዘዴ ነበር። ንዴቱ ምን እንደሚፈልግ ለኔ ትልቅ ጥቆማ ነበር። የተለያየ ጊዜ የድርጅቱን መሳሪያና ጥይት እቤት ያስቀምጫለሁ ግን እንዲህ አይነት ንዛዜ ውስጥ አልገባም። መዘዙ ብዙ ነው። ሁነቱን ብትነግረው ማያምንህም። ከማስቀመጥ ውጭ ምንም አላደረኩበትም ብለው ማያምነኝም። ካላመነኝ ደግሞ ምንም ጥቅም የለውም። ለማንኛውም የሚፈልገው ነገር ከመሳሪያ ጋር የተያያዘ መሆኑን ስረዳ አደገኛነቱ እየታየኝ መጣ። ይሄንኑ እየደጋገምኩ ብነግረውም ሊቀበለኝ አልቻለም። ሲያቀርጠኝ ወረቀት እንኳ አልበተንኩም ብየው ደሙ ፈልቶ ነበር። በየቀበሌው በቂ ልጆች ስለነበሩ አስፈላጊ ስላልነበር ነው ስለው ትንሽ ተረጋጋ። ያንን ስንጨርስ ወደ መጀመሪያው ሙዚቃ ገባ። እነማን እንደተገደሉ እንዴት እንደተገደሉ በዚሁ ስራ ላይ ተሰማርታችሁ ስለነበራችሁት ልጆች ዝርዝር ንገረኝ አለበለዚያ የማልፈልገው ነገር ውስጥ አታስገባኝ አለኝ ይበልጥ እየተናደደ። እኔ ደግሞ ይበልጥ እየተረጋጋው መጣሁ። በዚያ ጉዳይ ማንም ሰው ስለኔ ምንም ሊለው እንደማይችል አውቃለሁ። ችክ ስልበት ከከፍተኛ የሰበሰባቸውን ፋይሎች እያገላበጠ እነገሌ እንዲሰርተናል ብለዋል እያለ ትርኪ ምርኪ ጥያቄዎችን ይጠይቀኝ ገባ። ስንጨቃጨቅ ብዙ ጊዜ ስለቆየን ስልችት ብሎኝ ጥቃቅን ነገር ማስታወስ እንደማልችል ባስታውስም ለሱም እንደማይጠቅመው ደጋግሜ ሳስረዳው የተናደደ መሰለኝ። በመጨረሻ የማይፈልገውን አደረገ። ከተቀመጠበት ተነስቶ መግረፊያ ክፍል ወስዶ ለአንድ ደንደሳም ገራፊ አሳልፎ ሰጠኝ። እኔን ለምን መግረፍ እንደፈለገ መገመት ይቻላል። አንደኛው በእነሱ ቤት መግረፍ ህግ ነው፣ ካልገረፉ የመረመሩ አይመስላቸውም። ሁለተኛ አዲስ ነገር አገኛለሁ ብሎ አስቦ ሊሆን ይችላል። ሶስተኛ የበቀል ቅጣትም ሊሆን ይችላል። አታሎ ስለወጣ ቅጣት ይገባዋል ብሎ ሳያስብም አይቀርም። መግረፊያ ክፍል ለዚያው ስራ የተመደበ አንድ ጥቁር ወፍራም ባለሙያ በተለመደው በፌላላ ስልት አስሮ ገለበጠኝ። በ1970 የማውቀውን በደምና በትውከት የተጨማለቀ ጥቅል ጨርቅ አፌ ውስጥ ጠቅጥቆ አብዮቱና መንግስት የጣሉበትን ኃላፊነት መወጣት ጀመረ። ጥርሴን ነክሼ የመጣውን ማዕት ከመቀበል ውጭ አማራጭ አልነበረኝም። የስኳድ አባል አልነበርኩም፣ ብሆንም አልነግረውም። ለነገሩ ለኔ በስኳድ አባልና በሌላው አባል መካከል ልዩነት የለም። ልዩነት ካለ የሥራ ክፍፍል መሆኑ ብቻ ነው። በጣም የሚያሳዝነው ከስኳድ አባላት የበለጠ የሰራን ብዙዎች ነበር። ሆኖም ደርግ በእነሱ ላይ የተለየ ትኩረት ያደርግ ነበር። እነዚያ ልጆች በቁጥርም በጣም ትንሽ ናቸው። ለነሱ የሚያስፈልገው ነገር ሁሉ የሚመቻቸው በቀሪው አባላት ነው። መሳሪያ የሚቀመጠው ማስቀመጥ የሚችል ማንኛውም አባል ነው። ጥናቱም ሆነ የጥቆማ መረጃውን የሚሰበስበው ሁሉም አባል ነው። ያም ሆኖ ዱላና ሞት በእነሱ ላይ ይበረታል። ይመታ ነበር ያ ደግሞ ስካውን ድረስ ያንገበግበኛል ያንደን ደስም ወደል የበላውን የጠጣውን ያህል ባኮርባጭ ውስጥ ግሬን እየተበጠበኝ ገባ ወደ ጭንቅላቴ እንዳይመጡ የምፈልጋቸውን ነገሮች አንዳንዴ ብልጭሩብኛል እንደምንም አድርጌ ሌላ ነገር በማሰብ አጠፋቸዋለሁ ያጀብ ከሃያ እስከ 30 ደቂቃ ያህል እየረፈና ወዙን እያንጠፈጠፈ በመቀጥቀጥ ላይ ያለ ድንገት መርማሬ መጥቶ እንዲፈታኝ አዘዘው እግሬ ተንዝዞ ብርድ ብርድ እያለኝ እያነከስኩ ወጣው ወንበር ላይ አስቀምጦ እንደተለመደው ማተኩሮ አየኝ አሁንስ ሲለኝ የማውቀውን ነግሬያለሁ አልኩት ነጋ ሳይያለሁ ሂድ ብሎ ሸኘኝ ውሸቱን ነበር ከዚያ በኋላ ያስጠራኝ ከወራት በኋላ ነበር ያን ቀን አሸበው መስዬ እስር ቤቴ ገባው አዲስ ሁኜም ምንነቴን ሳያውቁ የእስር ጓደኞቼ ተቀባብለው ተንከባከቡኝ ምንም ፋታ ሳይሰጡኝ ዱብ ዱብ እንድልም አደረጉኝ እስኪ ደክመኝ ድረስ በባዶ እግሬ መሬቱን ጠበጠብኩት ግርፊያው በአንጻራዊነት መጠነኛ ቢሆንም የእግር ጣቶቼ ላይ ደጋግሞ ስለመታኝ የተወሰኑት ጥፍሮቼ ከጊዜ በኋላ ተራ በተራ ተነቅለዋል ከወራት በኋላ እንደገና በቀሉ ለማንኛውም ለከፋ ህመም ሳልዳረግ በጥቂት ቀናት ውስጥ ባግባቡ መራመድ ቻልኩ ሁለት የተለያየ ግቢ ስለነበር ከነበ ጋር ነጣጥለው ነው ያሰሩን ይሄ ደግሞ ሁለት ወይም ከዚያ በላይ ባንድ ጉዳይ የታሰሩ ካሉ የተለመደ አሰራራቸው ነው ስለዚህ ከነበ ጋር ወደ ከርቸሌ እስክንሄድ ድረስ ባካል አልተገናኘንም ለመታሰሬ ምክንያት ስለሆነ ለብዙ ጊዜ ተቀይሜዋለሁ በእኔ የተነሳም የቅርብ ሰዎች ሳይቀሩ ጠልተውታል ወህኒ ቤት ሆነንም ሆነ በኋላ ላኮርፈው ሞክሬ ነበር በሚገርም ሁኔታ እሱ ግን ምንም ያደረገ አልመሰለውም በሐሰት እንዳልተቆመብኝ ያውቃል እኔም አውቃለሁ ከያባነቴ ውጭ የትኛው መዋቅር ውስጥ እንዳለው ስለማያውቅና ምን ምን እንደሰራሁ የሚያውቀው ነገር ስለሌለ ምንም ተጨማሪ ነገር አልዘላበደም እሱ ከመታሰሩ በፊት በ1971 ዓ ም ከሶቪየት ኅብረት ተመልሶ ስንገናኝ እንዴት እንደተፈታው አልነገርኩትም ስሙንም አለመጥቀሴን አልነገርኩትም ታዲያ ከምን ተነስቶ ግንኙነታችንን መደበቅ ነበረበት በሱ ቦታ ሆኜ ሳየው ምንም አልበደለኝም ለነገሩ መርማሪያችን ነበን በተመለከተ በደካማ ስነ ልቦና ሊያጫውተኝ ፈልጎ ነበር አንተ ሳትጠቁመበት እሱ አስያዘህ ስለሱ የምታውቀውን ንገረኝ ብሎኝ ነበር እኔ ያስተላለፍኩት በቀበሌ ደረጃ የሴል አባል እንዲሆን ነው ከዚያ ውጭ የማውቀው ነገር እንደሌለ ነገርኩት ገንዘብ ይዞ ስለመጥፋቱም ጠይቆኝ ከተፈታው በኋላ ሁሉም ሰው እንደሰማው ነው የሰማሁት ብዬ መልሼለታለሁ ለነገሩ ስለነበ ብዙ አውቅ ነበር ግን በምንም አይነት በሁኔታዎች መወሳሰብና በአጋጣሚ ለመታሰሬ ምክንያት የሆነውን የራሴን ሰው አሳልፌ አልሰጥም የሱን ይቅርና ስንት ጉዳት ያደረሰብንን የአብዮት ጥበቃውን የብርሃኑን ጉዳይ እንኳ ለሁለተኛ ጊዜም ታስሬም አልተገናገርኩ ለኢህአፓ የሰጠውን እርዳታ ብናገር ኖሮ ደርግ ደቂቃም እንኳ በሕይወት አያቆየውም ነበር ለማንኛውም ነበን አኩርፌ ቆይቼ በራሱ ግፊት ኩርፊያዬን ተውኩት ከልቤም ታረኩት እንደ ድሮም ባይሆን ቆይተን ከተፈታን በኋላ አብረን በልተን ጠጥተናል በተለይ ኢህአፓ ያልሆኑ ሰዎች የሁለታችን ዳግም ግንኙነት ይገርማቸው ነበር ነፍሱን ይማረውና ከተፈታን በኋላ በህመም ምክንያት ከዚህ ዓለም ተለየ በጣም በጣም ነው ያዘንኩት ታሞ በነበረበት ወቅት በየቀኑ በሚባል ደረጃ እጠይቀው ነበር ከወራት በኋላ አንድ ቀን ከምሽቱ 11 ሰዓት ካለፈ ሳይሆን አይቀርም ስሜ ተጠራ የተጠራው የኔ ስም አልመስልህ አለኝ እኔ ክፍል የታሰሩት ይቅርና ሌላ ክፍል ያሉትም ጭምር ክፉኛ ደነገጡ። በዚያ ሰዓት የሚጠራ አብዛኛው የሚገደል ሰው ነበር። ስለዚህ የኔም ሆነ የሌሎች መደንገጥ የሚገርም አልነበረም። በሰጠሁት ቃል መሰረት በዚያ ፍጥነት ሊያስገድለኝ የሚችል ነገር አልነበረም። ያም ሆኖ አታልያቸው በመውጣቴ ሊበቀሉ ፈልገው ነው ብዬ አሰብኩ። አንድ ሰኛ ጋቢ ሁን ሻርፕ ነገር ተከሻይ ላይ ጣል አደረገልኝ። ዋናው በር ላይ ቆሞ የነበረው መርማሪ ጋቢ እንደማያስፈልግ ስለነገረኝ መልሼ ለልጆቹ ሰጣቸው። አሁን ትንሽ ተረጋጋው። ሆኖም ድርግን ባለማመን የሚወዳደረኝ ሰው አለ ብዬ ስለማልገምት ሞትን በድፍረት ለመቀበል ያለ የሌለ የውስጥ ሞራሌን አነቃቃሁት። ግቢው መሃል ላይ በነበረች አንድ የቤት መኪና ውስጥ ከኋላ እንድቀመጥ በር ከፈተልኝና እሱ እዛው ቆመ። አንድም የመርበትበት ስሜት አላሳየውም፣ ውስጤም አልተረበሸም። ምናልባት ደመነፍሴ አይዞህ ሁሉም አማን ነው ሳይለኝ አይቀርም። መኪናው ውስጥ እጄን አጣጥፌ የሚሆነውን መጠበቅ ጀመርኩ። እንዴት እንደሆነ ባላውቀውም ድርጅታችን ያባ በሕይወት ያለ መሰለኝ። ያ የድሮ እምነቴና ወኔን ተላበስኩ። በነጠላ ጫማ ስለሆንኩ የትም ቦታ ቢወስዱኝ ማምለጥ እንደሚያስቸግረኝ አውቄያለሁ። ማምለጥ ባልችልም እየተሳደብ ለመሞት ወሰንኩ። ንዴት ነው መሰል አይኔ እየፈጠጠ ሰውነቴ ሲግል ታወቀኝ። ያም ሆኖ በፍጹም ወኔ አልከዳኝም። ጥቂት ቆይቶ መርማሪ የመኪናውን የጋቢና በር ከፍቶ ገባና በጸጥታ ቁጭ አለ። ጥቂት ቆይቶ ሌላ ሲቪል የለበሰ ሰው መጣና መኪናውን እየነዳ ግቢውን ለቀን ወጣን። ለመግደል ሲፈልጉ ገና ግቢው ውስጥ ክንድ ሰብረውና አስረው እንደሚወስዱ ሰምቼ ስለነበር እሞታለሁ የሚለው ግምቴ የተሳሳተ መሰለኝ። የፒያሳን አቅጣጫ ይዘን ጊዮርጊስ ቤተክርስቲያን እስክንደርስ መኪናዋ በዝግታ ነበር የምትጓዘው። ሁለቱ ሰዎች የግል ወሬያቸውን ያወራሉ፣ አጀንዳ እየቀያየሩ እየተሳሳቁ ይጫወታሉ። በጣም ቅርብ ጓደኞች ሳይሆኑ አይቀሩም። በ1970 ዓ.ም ደህንነቶች አፍነው በመኪና ሲወስዱኝ ከነበረው ሁኔታ ጋር መመሳሰሉ ገረመኝ። ቸርችል ጎዳናን ስናልፍም የመኪናዋ ፍጥነት አልጨመረም። ሁለቱም አካባቢውን ለመጎብኘት የወጡና ለከተማው አዲስ የሆኑ ሰዎች ነበር የሚመስሉት። ግራ ቀኝ ያሉ፣ ይስቃሉ፣ ያወራሉ። ብሔራዊ ቲያትርን አልፈን የደጋርን መንገድ ይዘን ስንሄድ ሁሉም ነገር ተመሳሳይ ነበር። ፍጹም ግራ እየተጋባው መጣው። መፈጠሬን ረስተውታል። አብዮት አደባባይ ጫፍ ላይ ስንደርስ የመሻለኪያን መታጠፊያ ያዝ። አንዳንድ መኪኖች ከኋላ ጥሩምባ እያሰሙ መንገድ እንዲለቀቅላቸው ቢሞክሩም ሹፌሩ ጉዳዩ አልነበረም። ብዙም ሳይርቅ በዝግታ እየነዳ የቅዱስ ዮሴፍ ትምህርት ቤትን አልፎ ወደ ግራ በመታጠፍ ኤግዚቢሽን በሚወስደው መንገድ ላይ ቆመ። ከቆምንበት በስተግራ ራቅ ብሎ የቀበሌ ጽሕፈት ቤት የነበረ ይመስለኛል። አብዮት ጥበቃዎች ከግቢው ውስጥና ከውጭ ውርውር ይላሉ። ጽሕፈት ቤቱ የድሮ ቤት ሲሆን ባለ አንድ ድርብ ፎቅ ነው። ድሮም አውቀዋለሁ። ምድር ላይ ካለው አዳራሽ የሚመስል ክፍል መብራት ይበራል። እስር ቤት ይሆናል ብዬ አሰብኩ። መኪናው እንደቆመ መርማሪ ወደ ጓደኛው ዞር ብሎ እወቀው፣ ይሄ እኮ አጭበርብሮ የተፈታ ነው አለው። እኔን መሆኑ ነው። የኔ አጭበርብሮ መፈታት ሁሌም ይገርመዋል። የሆነ ዝተት አላወቀ ስንቱ አጭበርብሮ ተፈቷል። ሹፌሩም ወንድ ነው፣ ያን ክፉ ጊዜ አመለጠ አለና የመኪናውን የውስጥ መብራት አብርቶ በኋላ መስታወት ተመለከተኝ። ይህን ጊዜ እኔም ንግግሩን በማጥነቅ ጥርሴን ገለጥ፣ ጉንጭና ጉንጬን ወደ ኋላ ለጠጥ፣ እንደገና ደግሞ ኮስተር በማድረግ የእንግሊዞች አይነት የሞተ ፈገግታ አሳየሁት። እንደገና በኋላ መስታወት ተመለከተኝ፣ በተመሳሳይ የእንግሊዝ ፈገግታ። እንግሊዝ ፈገግታዬ ግራ ገባውና በዚያው መስታወት ደግሞ አየኝ። አሁንም የእንግሊዝ ፈገግታ። ይህን ጊዜ ወደ ጓደኛው ዞሮ ጠቋሚ ጧቱን ጭንቅላቴ ላይ በማድረግ አወዛወዛት። ቀውስ ነው እንዴ? ለማለት ፈልጎ ነው። መርማሬ ወደ ኋላ ዞሮ አየኝና እንጂ አባቱ አለና ከመኪና ወርዶ ወደ ቀበሌው ጽህፈት ቤት ገባ። እነዚያ መርማሪዎች የሆኑ ባለጌዎች ናቸው። ስድባቸው አንድ አይነት ነው። የድርቅ ጽህፈት ቤት መርማሪው ያ ዶማ 10 አለቃ መሰለ እናትክን ብሎ ይነበር። ይሄ ደግሞ እንጂ አባቱ ብሎ አባቴን ይሰድባል። ምድረ ዝተት እንኳን አባቴ አልሰማህ። በጣም የሚገርመኝ ጭካኔያቸው አይደለም። ጭካኔ ሙያቸው ስለሆነ እዛው ውስጥ አልገባም። ሰብእናቸው ነበር የሚገርመኝ። ለወሲብ እምቢ ያለችውን አንዲት ወጣት ከገደለ በኋላ ሬሳዋን የተገናኛት መርማሪ ነበር ብለህ ታምነኛለህ? ለምን እንደሆነ አላውቅም፣ ማዕከላዊ ከኛ ጋር አብረው አስረውት ነበር። የሴት እስረኞችን የውስጥ ሱሪ እየወሰደች የምታደርግ አንድ ሴት መርማሪም ከፍተኛ 15 ነበረች አሉ። መርማሪው ቀበሌው ጽህፈት ቤት ሲገባ እኔና ሹፌሩ መኪና ውስጥ ቀረን። ሹፌሩ አልፎ አልፎ በኋላ መስታወት ያየኛል። እኔ ደግሞ እንደሚያየኝ ያላወቅኩ በመምሰል ሳላውቀው የጀመርኩትን ኩምክና ቀጥያለሁ። የእንግሊዝ ፈገግታ። ቀበሌ ምን ሊያደርጉ እንዳመጡኝ፣ ለምን መርማሬ እዛ እንደገባ ምንም አይነት ግምት አልነበረኝም። ምናልባት ቀበሌ የታሰሩ ልጆች ካሉ እፊታቸው አቁመው ይሄን ያባ ታውቁታላችሁ ብለው ሊጠይቁ ይሆን የሚል ጥርጣሬ መጣብኝ። ማስረጃ ባይኖረኝም ያመንኩት ያንን ነው። በ1970 ዓ.ም ፍንጭ ያጡባቸውንና ጎምቱ ያባዎችን ሲያገኙ እንደዚያ ያደርጉ ነበር። ይህን እያሰብኩ እያለ መርማሬ ተመልሶ መጣ። አንድ ሲቪል የለበሰ ሰው በር ድረስ ሸኝቶት ተመለሰ። ጨረስክ? እንሂድ ተባብለው መኪናው ዞሮ ተመለሰ። ሄድነው ግን በግየን ሆቴል አቅጣጫ ነበር። በተመሳሳይ ፍጥነት ወሬያቸውን ቀጥለዋል። ሆኖም ሹፌሩ እኔን በኋላ መስታወት ከማየት አልቦዘነም። ለምን እንደሆነ ባላውቀውም ቀውሷል ብሎ ገምቷል። እኔም አጉል ቀልድ ውስጥ ገብቼ ቀውስ ለመምሰል እየሞከርኩ ነው። ለሰሚም ለራሴም ግር በሚል ሁኔታ ተመልሰን ማዕከላዊ ገባን። ወደ እስር ቤቴም መለሱኝ። እስካሁንም ድረስ የዚያ ቀን ሽርሽር እንቆቅልሽ እንደሆነብኝ ነው። በሆነ ምክንያት ትተውት ነው እንጂ የሆኑ እስረኞች ፊት አቁመው ታውቁታላችሁ ብለው ለመጠየቅ የፈለጉ መሰለኝ። የእስር ቤት ጓደኞቼ በደስታ ተቀበሉኝ። ጥያቄያቸውን ግን መመለስ አልቻልኩም። የሆነውን ሁሉ ለምቀርባቸው ልጆች ነገርኳቸው። ብዙዎቹ ገረማቸው። በተለይ ለሁለተኛ ጊዜ መታሰሬን የማያውቁት አላመኑኝም። ኋላ ሳስበው ቤቴ ወስጄ የቀበርኩትን ዕቃ አሳይቼ የመጣው ነው የመሰላቸው። መርማሪዬ ከጥቂት ቀን በኋላ አስጠራኝ። ምን ሊለኝ ነው ብዬ ሳስብ አስፈረመኝ። ሲያስፈርመኝ አልሰደበኝም፣ አላስፈራራኝም። በስርዓት ነበር ያናገረኝ። ለሆነ ጉዳይ መስሪያ ቤት ውስጥ ገብቼ የምፈርም ነበር የመሰለኝ። መፈረም በሕይወት ለመኖር ዋስትና አይሰጥም። አዲስ ጥቆማ እስካልመጣ ድረስ ግን ምርመራ የለም። ከዚያ በኋላ ሁለተኛ ዙሩን የእስር ዘመኔን እንደ ማንኛውም የኢህአፓ ልጆች በጸጋ ተቀብዬ መኖር ጀመርኩ። አጭበርብሮ በመፈታት እኔ የተለየው ልሆን አልችልም። እዛው ማዕከላዊ እስር ቤት ያወቅኩት የቅርብ ጓደኛዬ እንኳ ዝርዝሩን ባላውቅም ከተፈታ ከወራት በኋላ ተጠቁሞበት እንደገና ነው የታሰረው። ብንቀራረብም ዝርዝሩን አናወራም። ሌሎችም እንዲሁ ያስገድላል ብለው የሚገምቱትን ነገር ደብቀው ገርገሩን ብቻ ተናግረው ቶሎ የተፈቱ፣ ታስረው ቢቆዩም ሕይወታቸውን ያተረፉ አሉ። አሁን በሕይወት ያለነው ሁላችንንም በመህረት ብቻ ለቀቁን መሰለ። የኔ ሁኔታ እንደገለሰብ በራሱ የተለየ ቢሆንም የብዙዎቻችን ታሪክ ነው። የሚያሳዝነው ጥቂት ልጆች በጭራሽ ሊታወቅ የማይችል ጉዳይ ቀለል አድርገው በመውሰድ ለመርማሪዎች በመናገራቸው የተገደሉ ወይም ብዙ አመት እስር ቤት የቆዩ አይጠፉም። በማዕከላዊ የእስረኛው ቁጥር እንደ 1970 ዓ.ም አልነበረም። ስለዚህ በተራ በስክ በጎን መተኛት ቢኖርም ክፍላችን በጣም የተፋፈገ አልነበረም። ተበብ ቢልም የተወሰነ ሰው በጀርባው ይተኛል። ለአዲስ እስረኞች ጭንቅ ቢሆንም ድሮ ለማውቀው ለኔ ምንም ማለት አልነበረም። እንደ ቀጭን ምንጣፍ በተዘረጋው ኮሪደር ላይ ወጥቶ ፀሐይ ለመሞቅ ምንም አይነት ሽሚያ አልነበረም። አቃጣሪ ወይም ጆሮ ጠቢ መኖሩ አይቀርም፣ ግን እገሌ የምለው ሰው ትዝ አይለኝም። በእኛ ልጆችና በደርግ ሰዎች መካከል የነበረው የቀድሞ ውጥረት ረግቧል። ያም ሆኖ ደርግን ማማት ካስፈለገ ሁሉም በየወገኑ ሆኖ ነው የሚንሾካሾከው። እንደ ቀድሞው ምግብ የሚበላው በጋራ ነው፣ የኔ ነው የሚባል ነገር የለም። ያም ሆኖ የራሴን ብቻ በላለው የሚል ሰው ካለ የመገለል ጫናውን እስከቻለው ድረስ መብቱ ነው። በጤና ችግር ከሆነ ግን የተፈቀደላቸው ብቻ በሊታ እስረኞች በየክፍሉ አይጠፉም። ከክፍል ክፍል መዘዋወር ባይቻልም ያን ያህል አስቸጋሪ አልነበረም። በፍጹም የማይሞከረው ግን ሴቶች ቤት መግባትና ላይኛው ግቢ መሄድ ነው። የምግብ ችግር የለም ማለት ይችላልው፣ ባይትረፈረፍም ይበቃናል። በርከት ያሉ የኔ አይነት አዲስ እስረኞች በብዛት ስለነበሩ ቤተሰብ አልሰለቸም። እናም ብዙዎች በየቀኑ ምግብ ይመጣልናል። በተለይ ምሳ እስክንጠግብ እንበላለን። የ1972 ዓመተ ምህረት እስር በተለይ ለንደን አይነቱ የድሮ እስረኛ የካምፕ አይነት ህይወት ነበር። በአንጻራዊነት ደስተኛ ነበርኩ ማለት እችላለሁ። በ70 ዓመተ ምህረት ሰቆቃው ቢበዛም እስረኛው ሙሉ በሙሉ በሚባል መልኩ ኢህአፓ ብቻ ነበር። የህይወት ልምዳችንም ሆነ እድሜያችን ተመሳሳይ ስለነበር በአንጻራዊነት ብዙ ነገር አትማርም። ሆኖም በነጻነት ስለምንኖር ቤታችን ገነት ነበር። ለሁለተኛ ጊዜ ከታሰርኩ በኋላ ግን በእያንዳንዱ ክፍል ከተለያየ ቦታ የመጡ የተለያየ ዕውቀትና የኑሮ ልምድ ያላቸው ሰዎች ስለነበሩ ብዙ መማር ይቻላል። ከኛ ልጆች ውጭ የስብጥራችንን ምሳሌ ብነግርህ ጋሽ ምን ውየለት የተማሩ ስራ አስኪያጅ፣ ሙሜ የሶማሌ ወታደር፣ ካሳዬ የሂሳብ ባለሙያ፣ ሽፈራው እኔ ነኝ ያለ የሰሜን ሸዋ አማጺ፣ አብዲ የዩኒቨርሲቲ ተማሪና የኦነግ አባል፣ አለበል ብዙ ተሞክሮ ያለው ካድሬ ነበሩ። ታችኛው ግቢም ሆነ ላይኛው ግቢ የኛ ልጆች ቁጥር ቀላል አልነበረም። እነ በቀለ፣ በኃይሉ፣ ስለሺ፣ ሲሳይ፣ በጣም የምቀርባቸው ደግሞ ኢላላ፣ ብርሃኑ፣ አበበ፣ መሰለ፣ ሽመልስ፣ አልአዛር፣ አንበርብርና ዘውዱ ነበሩ። ተመስገንና ቴዎፍሎስም ወዳጆቼ ነበሩ። የምቀርባቸው የኛ ልጆች ብቻ አልነበረም። ለምሳሌ ሁለት የመይሶን ሰዎች ከተፈታንም በኋላ አገኛቸው ነበር። ከጎረቤት ክፍል ከሰለሞን ተሾመ ጋር በጣም እቀራረብ ነበር። የኛው ልጅ ነበር። ነፍሱን ይማረውና ከተፈታን በኋላ በመኪና አደጋ ሕይወቱ አለፈ። ከኢህአፓ ልጆች ውጭ ሰውነቴን የሚቀሉኝ የእነሱን ሰዎች አወራቸዋለሁ። እንደ ገስግስ አይነቱን ጨካኝ ግን አልዋሽም፣ ያኔ አይደለም አሁንም ሰውነቴን ይኮሰኩሰዋል። በከፍተኛ ደረጃ ብዛት ያላቸው የደርግ አጋር ፓርቲዎች አባላት ነበሩ፤ የመይሶን፣ ወዝሊቅ፣ ማሌሪድና ይጫት። ከሁሉም በበለጠ የወዝሊቅ አባላት በርካታ ነበሩ። በኤርትራ ጉዳይ በጀብሃ ሻቢያ ጋር በተያያዘ የታሰሩና የኦነግ አባላት ወይም ደጋፊ የተባሉ የታሰሩም ነበሩ። በህዋት ምክንያት የታሰሩም እኛ ጋ ነበሩ። የኢኮኖሚ አሻጥር ሰርታቸዋል ተብለው የታሰሩ እነ ሐጂ መሐመድ ራህመቶ፣ ሐጂ አብደላም እዛው ከኛ ጋር ነበሩ። በተጨማሪም በሽፍትነት በሙስና በአፍላፊና በግርላፊ የታሰሩ ጥቂት ሰዎች ነበሩ። እግርላፊ ማለት ድንበር አቋርጠው ለመጥፋት ይሞከሩ ማለት ነው። ሌሎችም እንዲሁ የሶማሌ ሰላዮች ወይም ምርኮኛ ወታደሮች መኖራቸውም ትዝ ይለኛል። የሴት እስረኞችም በተመሳሳይ ስብጥራቸው የወንዶቹ አይነት ነው። የእስረኛው ስብጥር ይገርማል። ፊደል ያልቆጠሩ፣ እንደኔ ሁለተኛ ደረጃ ያልጨረሱ የዩኒቨርሲቲ ተማሪዎች፣ የዲግሪና ከዚያም በላይ ምሩቃን፣ የፓርቲ መሪዎች፣ ካድሬዎች፣ ነጋዴዎች፣ ወታደሮች፣ መምህራን፣ ሁሉም አሉ። ከደርግ አጋር ድርጅት አባላት መካከል ጥቂቶቹን እቀርባቸው ነበር። አንድ የመይሶን ልጅ ነበር። እንዲያውም ከተፈታም በኋላ የቅርብ ወዳጅ ሆኖ ነበር። አንድ ሰፈር ስለምንኖር ቢያንስ በሳምንት አንዴ እንገናኝ ነበር። ከያፓ ጓደኞችም አላሳንሰውም ነበር። አብረን በልተናል፣ ጠጥተናል። አሁን እንኳ ሰፈር ስለቀየርኩ አንገናኝም። ሌላም እዚያ ከአንዱ የደርግ አጋር ድርጅት አባል ጋር በስርዓት እናወራ ነበር። ሆኖም ወደ ውስጥ ገብተን ስለ አቋማችን አንከራከርም። ተከባብረን ነበር የምናወራው። ከኔ ይልቅ እሱ በጣም ይወደኝ ነበር። በተለየ ሁኔታ የመጸጸት ስሜት የነበረው ይመስለኛል። መታሰሩ በጣም ነበር የሚያበሳጨው። በእኛ በኩል ያ ሁሉ ልጅ ማለቁ ያሳዝነው ነበር። ጉምቱ የደርግ ሰዎችን ጥርሱን እንደነከሰባቸው ነበር። እነሱ ያን ሁሉ ትዕዛዝና ውሳኔ እያስተላለፉ እኛን ያስሩናል፣ ይገሉናል ይል ነበር። ዋና ዋናዎቹን የደርግ አባላት ስም እየጠራ ከፖሊሲ ማውጣት ውጭ በቀጥታ የቀን ተቀን ግድያ ያስፈጽሙና ያውቁ ነበር ብዬ የማልጠረጥራቸውን ሰዎች ስም የነገረኝ እሱ ነው። ከኮሎኔል መንግስቱ በተጨማሪ ኮሎኔል ተስፋዬ ወልደ ስላሴ፣ ኮሎኔል ተካቱሉ፣ ጀነራል ስዩም መኮንን፣ ሻለቃ ፍቅረ ስላሴ ወግደረስ፣ ኮሎኔል ፍሳ ደስታ፣ ጀነራል ደገሰ በላይነህና ኮሎኔል ካሳሁን ታፈሰ። የቀይ ሽብር ፍጅት በዘፈቀደ እንዳልተካሄደ ሲያወራኝ ጉድ ነበር። ከመንግስት መዋቅር ውጭ የተደራጀ ዘመቻ መንጥር ቁጥር አንድ የሚባል ቡድን ሲቋቋም እንደሚያውቅ ነገረኝ። ቡድኑን የሚመራው ጀነራል ስዩም መኮንን ነበር። ቡድኑ ከ200 በላይ ሰዎችን ያካተተ ሲሆን በስሩ ያደራጃቸውን ሰዎችና የቀበሌ ታጣቂዎችን በማስተባበር ነው በመላ አገሪቱ ነጻ እርምጃን እና ቀይ ሽብርን ያካሄዱት። የት ቦታ ግድያ መካሄድ እንዳለበት፣ የትኛው የህብረተሰብ ክፍል ላይ መፈጸም እንዳለበት የሚወስነው ይኸው ቡድን ነበር። የሚገርመው የእስር ቤቶችን ብዛትና የት ቦታ መቋቋም እንዳለባቸው እቅድ ሁሉ አውጥቶ በተግባር አውሎታል። እነዚሁ የቡድኑ መሪዎች በዚያ በተቀናጀ የፍጅት መዋቅር እያንዳንዷ ግድያ በየዕለቱ ሪፖርት ይደረግላቸው እንደነበር ነግሮኛል። በዛን ጊዜ ሙሉ በሙሉ አላመንኩትም ነበር። እነሱን የሚያህል ባለስልጣን የቀን ተቀን ግድያን ይከታተላል የሚል እምነት በጭራሽ አልነበረኝም። ከዓመታት በኋላ በቀይ ሽብር ተከሰው በነበረበት ጊዜ ለህዝብ ይፋ የተደረገውን የክስ ሰነድ አንብቤ ነው ለካ ያ ወዳጄ እውነቱን ነበር ያልኩት። ለማንኛውም የ1972ቱ ማዕከላዊ የሰው አይነት የሚታይበት ጉደኛ ግቢ ነበር። ከድሮው የሚለየው እንደ ቀድሞ ከጦር ሜዳ የተመለሱ የቁስለኞች ማገገሚያ ማዕከል አይመስልም። የተገረፉና የሚገረፉ እስረኞች ቢኖሩም የብዙዎቹ ቁስል የደረቀና በመድረቅ ላይ ያለ ነበር። ትኩስ ግርፋት ቢኖርም ጥፍር ነቀላውና የብረት ግዝገዛ አይነት ቅጣት በብዛት ስላልነበረ ጎላ ብሎ የሚታይ ቁስለኛ አልነበረም ማለት እችላለሁ። የደርግ አጋር አባላት ያጠፉትን ቶሎ ስለሚናገሩ ብዙ ዱላ የለባቸውም። ዋናው ኃጢአታቸው ደርግን ካገለገሉ በኋላ እንዳሮጌ ቃ መጣል ስላለባቸውና ዞር እንዲሉ ስለሚፈልግ ነው። ስለዚህ ይተሰሩ ነበር እንጂ አይገረፉም። እስር ቤቱ ለሁለት የተከፈለ ቢሆንም የሴት እስረኞች የነበሩት ከኛ ጋር ታችኛው ግቢ ነበር። የሁሉም የተቃዋሚ ድርጅት ሴት አባላት በማዕከላዊ ታጉረዋል። እንደ ጥቂቶቹ ወንዶች በአሰቃቂ ሁኔታ የተገረፉ፣ እንደ ብዙዎቹ ወንዶች ደግሞ በመጠኑ ዱላ የደረሰባቸው ሁሉ ነበሩ። ፕሮግራማችን በዚህ ተጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።